voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 27 2013 ዓ.ም ተመረጥ ዝግጅታችን ጀመረ። የኢትዮጵያ የሱዳንና የግብጽ የውጭ ጉዳይና የውሃ ሚኒስትሮች አዲስ ድርድር ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ ዛሬ ጀምረዋል። በትግራይ ክልል አብዛኛው አካባቢ የኤሌክትሪክ አገልግሎት ከተቋረጠ አምስተኛ ቀን ተቆጠረ። ፕሬዚዳንት ጆ ባይደን የሀገሪቱን መንገዶች፣ ድልድዮችና ሌሎች መሰረተ ልማቶችን ለማዘመን በቅርቡ የ2 ትሪሊዮን ዶላር በጀት ለመመደብ ማቀዳቸውን ይፋ አድርገዋል። እነዚህንና ሌሎች ለዕለቱ የተሰናዱ ዝግጅቶችን ከዜናው በኋላ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎችን የማሰማችሁ ቆንጂ ይታየ ነኝ። የኢትዮጵያ የሱዳንና የግብጽ የውጭ ጉዳይና የውሃ ሚኒስትሮች አዲስ ድርድር ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ላይ ዛሬ ጀምረዋል። ድርድሩ እየተካሄደ ያለው አፍሪካ ህብረት ጥላ ስር ሲሆን የህብረቱ የወቅቱ ሊቀመንበር ኮንጎ ዲሞክራሲያዊት ሪፐብሊክ ነች። ዝነኛው ትውልደ ኢትዮጵያ ካናዳዊ ድምፃዊ አቤል መኮንን ተስፋዬ በመድረክ ስሙ ዘ ዊኬንድ በኢትዮጵያ በረሃብ ላይ ለሚገኙ ዜጎች የሚውል የ1 ሚሊዮን ዶላር እርዳታ መለገሱን ገለጸ። ከኢትዮጵያውያን ወላጆች ካናዳ ውስጥ ተወልዶ ያደገው እውቁ ድምፃዊ የግጥምና የዜማ ደራሲ እንዲሁም የሙዚቃ ፕሮዲውሰር እርዳታውን አስመልክቶ በትዊተር ገጹ ባሰፈረው ጽሑፍ በህዝቤ በኢትዮጵያውያን ላይ ሕፃናትና አረጋውያንን ጨምሮ ያለ ምክንያት የሚፈጸመው ግድያ፣ ነዋሪዎች በፍርሃትና በመንደሮቻቸው ላይ በሚደርስ ውድመት የተነሳ መፈናቀላቸውን ስሰማ ልቤ ይሰበራል ብሏል። በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አማካይነት ለ2 ሚሊዮን ዜጎች ለመመገብ የሚውል የ1 ሚሊዮን ዶላር እርዳታ ሰጥቻለሁ፣ ሌሎቻችሁም የምትችሉ እንድትለግሱ ጥሬን አቀርባለሁ ብሏል። ድምፃዊው የለገሰውን እርዳታ አስመልክቶ ትናንት መግለጫ ያወጣው በዩናይትድ ስቴትስ ለዓለም የምግብ ፕሮግራም ድጋፍ ለማሰባሰብ የሚሰራው WFPUSA ይህ ትልቅ እርዳታ በኢትዮጵያ ትግራይ ክልል በግጭቱ ምክንያት ለተጎዱ ዜጎች ነፍስ አድን የምግብ ድጋፍ ለማቅረብ እንደሚውል አስታውቋል። ወደ ኢትዮጵያ የኮቪድ-19 ወቅታዊ ይዞታ ዜና ስናልፍ በትናንትናው ዕለት 1878 ሰዎች ኮሮና ቫይረስ እንደያዛቸው መታወቁ በምርመራ እንደተገኘና በበሽታው ሳቢያ የ27 ሰዎች ሕይወት ማለፉን ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የተገኘው መረጃ ያሳያል። የትናንቶቹ የቫይረሱ ተጋላጮች የተገኙት ለ6962 ሰዎች በተደረገ ምርመራ ነው። በኮቪድ-19 ምክንያት በሀገሪቱ ሕይወታቸው ያለፈው ሰዎች ቁጥር እስከ ትናንት 2963 መድረሱን ዕለታዊ መረጃው ጨምሮ ያሳያል። ከአስመራ ወደ አዲስ አበባ እንዲሁም ከአስመራ ወደ ዱባይ በዚህ የአውሮፓ ሚያዝያ ወር አጋማሽ በረራዎች በከፊል የሚጀመሩ መሆኑን የኤርትራ የትራንስፖርትና መገናኛ ሚኒስቴር አስታወቀ። በሁለቱ መስመሮች የሚጀመሩት ሳምንታዊ በረራዎች የኮሮና ቫይረስ መከላከል ደንቦችን በጥብቅ ተግባራዊ በማድረግ እንደሚከናወኑ ሚኒስቴሩ ዛሬ ባወጣው መግለጫ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ውስጥ በግጭቶች በሚታመሰው የዳርፉር ክፍለ ግዛት በጎሳዎች መካከል በተነሳ ግጭት ቢያንስ 18 ሰዎች ሲገደሉ 54 ሰዎች መቁሰላቸውን የአካባቢውን ሐኪሞች ጠቅሶ አጃንስ ፍራንስ ፕሬስ ዘገበ። የሐኪሞቹ ኮሚቴ አሁንም ቁስለኞች ወደ ሐኪም ቤቶች እየመጡ ነው ብለዋል። ስፋት ባለው የዳርፉር ግዛት እንደ አውሮፓውያን አቆጣጠር በ2003 ዓመተ ምህረት በተቀሰቀሰው ከባድ ግጭት የ300,000 ሰዎች ህይወት መጥፋቱንና 2.5 ሚሊዮን ነዋሪዎች ከቀያቸው መሰደዳቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። ግጭቱ ለአመታት ጋብ ብሎ የቆየ ቢሆንም በየጊዜው እያገረሸ መሆኑንም ዜናው ጨምሮ አመልክቷል። የሞዛምቢክ የጦር ኃይሎች ፓልማ የምትባለውን ከተማ ከአማጽያን ለማስለቀቅ በወሰዱት እርምጃ ብዛት ያላቸው ሽምቅ ተዋጊዎች መገደላቸውን አስታወቁ። ከተማይቱ እንደ አውሮፓውያን አቆጣጠር ከመጋቢት 24 ከ11 ቀን በፊት መሆኑ ነው። አክራሪ እስላማዊ ታጣቂዎች ደም ያፋሰሰ ጥቃት አድርሰው ተቆጣጥረዋታል። ፓልማን ለማስለቀቅ የተወሰደው ጥቃት አዛዥ የሆኑት እርምጃው አልተጠናቀቀም ቢሆንም እስካሁን ብዛት ያላቸው አሸባሪዎችን ገድለናል ሲሉ ትናንት ተናግረዋል። ሽምቅ ተዋጊዎቹ በተቀናጀ ጥቃት የያዟት ከተማ የፈረንሳዩ ቶታል ኩባንያ የሚመራው የብዙ ቢሊዮን ዶላር የተፈጥሮ ጋዝ ፕሮጀክት እየተካሄደ ካለበት ስፍራ በጥቂት ኪሎ ሜትር ርቀት የምትገኝ ነች። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነት መውሰዱ ይታወሳል። በርካታ ሲቪሎችና ፖሊሶች የተገደሉ ሲሆን እስካሁን የተገደሉት ሰዎች እርግጠኛው ቁጥር አይታወቅም። ቶታል የነዳጅ ማውጣት እንቅስቃሴውን በጥቃቱ የተነሳ አቁሟል፣ ሰራተኞቹንም አስወጥቷል። በዓለም አቀፍ የኮቪድ-19 ዜና ዩናይትድ ስቴትስ 100 ሚሊዮን ሰዎችን ሙሉ በሙሉ በመከተብ የመጀመሪያ ሀገር ለመሆን እንደበቃች አስታውቃለች። ዩናይትድ ስቴትስ ባለፈው ሳምንት ይህን ከማስታወቋ ከአንድ ሳምንት አስቀድሞ ፕሬዚደንት ጆ ባይደን 100 ሚሊዮን ነጠላ ክትባቶች መሰጠታቸውን ይፋ አድርገው እንደነበረ ይታወሳል። በሌላ በኩል የኮሮና ቫይረስ ስርጭቱ አሁንም በአንዳንዶቹ የዩናይትድ ስቴትስ አካባቢዎች ማሻቀቡን እንደቀጠለ ነው። የአውሮፓ ሀገሮች ደግሞ ከዩናይትድ ስቴትስ ጋር ሲነጻጸር የክትባት መርሃ ግብራቸውን ማፋጠኑ ላይ እየተቸጋገሩ ናቸው። ከአውሮፓ ሕዝብ ውስጥ የመጀመሪያውን ክትባት የወሰደው 10%፣ ሁለቱንም ተከትበው ያጠናቀቁት ደግሞ 4% ብቻ መሆናቸውን የዓለም የጤና ድርጅት አስታውቋል። ይህ በዚህ እንዳለ በአንድ ጊዜ የሚጠናቀቀው የጆንሰን ኤንድ ጆንሰኑ ክትባት የሚመረትበት ቦልቲሞር ሜሪላንድ የሚገኘው ኤመርጀንት ባዮ ሶሉሽንስ የተባለው ማምረቻ ከዩናይትድ ስቴትስ የጤና ሚኒስቴር ጋር ክትባቱን ለማቅረብ በተፈራረመው ውል ላይ የ23 ሚሊዮን ዶላር ማስተካከያ እንዳገኘ አስታውቋል። 23 ሚሊዮን ዶላሩ በተለይ ለጆንሰን ኤንድ ጆንሰን የኮቪድ-19 ክትባት ግብአት ማምረቻ ለመግዛት ወጪ የሚደረግ መሆኑን ነው ኩባንያው ያስታወቀው። በቅርቡ በወጡ ሪፖርቶች የኢመርጀንት የክትባት ማምረቻ ሰራተኞች ብዛት ያለው ክትባት ያመረቱት የጆንሰን ኤንድ ጆንሰንንም የአስትራዜኒካንም ክትባት ግብአት ቁሶች ተጠቅመው መሆኑ መገለጹ ሲታወስ፣ ይሁን እንጂ ጉዳዩ የተደረሰበት ክትባቶቹ ከመላካቸው አስቀድሞ መሆኑ እንደተዘገበ የሚታወስ ነው። በመጨረሻም በሚያንማር የተቃውሞ እንቅስቃሴው እንደቀጠለ ነው። ጎዳና ላይ ሰው እየወጣ በእስር ላይ ላሉ ተቃዋሚ መሪዎች በጭብጨባ ድጋፉን እየገለጸ ነው። ይህ በዚህ እንዳለ የወቅቱ የደቡብ ምስራቅ እስያ ሀገሮች ማህበር ሊቀመንበር የሆነችው ብሩናይ የክልሉ ሀገሮች መሪዎች የሚያንማርን ሁኔታ በተመለከተ ስብሰባ አድርገው እንዲነጋገሩ ጠይቃለች። የኢንዶኔዥያና የብሩናይ መንግስታት በጋራ ባወጡት መግለጫቸው ኢንዶኔዥያ ጃካርታ ላይ በሚገኘው የማህበሩ ጽህፈት ቤት ጉባኤ እንዲከፈት ለሚኒስትሮቻችንና ለከፍተኛ ባለስልጣናት አስፈላጊውን ዝግጅት እንዲያደርጉ መመሪያ ሰጥተናል ብለዋል። በሚያንማር ሲቪላዊውን መንግስት ገልብጦ የጦር ሰራዊቱ ስልጣን መያዙን ተከትሎ በተነሳው የተቃውሞ እንቅስቃሴ ወታደራዊው መንግስት በወሰደው የኃይል እርምጃ ቢያንስ 557 ሰዎች ተገድለዋል። ከ2750 በላይ ደግሞ እንደቆሰሉ ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መጋቢት 27 2013 ዓመተ ምህረት ምሽት ፕሮግራም ነው።
እኔ እንዲያውም ካሁን በኋላ ይመስለኛል የቫይረሱን ትክክለኛውን ጸባይ የምናየው አዲሱን ማለት ነው። የህዳር በሽታም ጊዜ እንደዚህ ነው የሆነው። 12 እና 13 ወራት እኮ ልዩነት አላቸው። የእኛ ሀገር አካባቢ ሲጠቃ እና የሰሜኑ ዓለም ክፍል ሲጠቃ እና ግድ የለም ይሄ ያላለቀ ታሪክ ነው። ከአሁን በኋላ ነው ብዙ መጥፎ ነገር የምናየው። እዚህ ነገር ላይ ትክክል መሆን አንፈልግም። እንደ ትንቢቴ ገልጹ ይመስለኝ። እኔ
ዶክተር አሰፋ ጄጃው መኮንን ናቸው። በኢትዮጵያ የጸረ ኮቪድ-19 ዘመቻ በንቃት ከሚሳተፉ ነዋሪነታቸውን እዚህ በዩናይትድ ስቴትስ ያደረጉ ሁለት የሙያ አጋሮቻቸው ዶክተር እናውጋው ማህሪና ዶክተር ገበየው ተፈሪ ጋር በመሆን በኢትዮጵያ አሳሳቢ የሆነ የመጣው የኮሮና ቫይረስ ወረርሽኝ ማህበረሰቡ ላይ እጅግ የከፋ ጉዳት ከማድረሱ አስቀድሞ በተጨባጭ ሊደረጉ የሚችሉ አማራጮችን ለመፈተሽ በተዘጋጀ ውይይት ላይ ተሳትፈዋል። ቆየት ብለው ይመለሳሉ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com @amharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ የሱዳንና የግብጽ የውጭ ጉዳይና የውሃ ሚኒስትሮች አዲስ ድርድር ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ ትላንት ጀምረዋል። ድርድሩ እየተካሄደ ያለው በአፍሪካ ህብረት ጥራ ስር ሲሆን የህብረቱ የወቅቱ ሊቀመንበር የኮንጎ ፕሬዝዳንት ፊሊክስ አንቷና ቺሴዴኬ ናቸው። የአዲስ አበባው ዘጋቢያችን እስክንድር ፍሬውን መስመር ላይ ይዣለሁ። እስክንድር እንደምናመሸህ፣ በዚህ ጉዳይ ያገኘኸው መረጃ ምን እንደሆነ እስቲ ለአድማጮቻችን አካፍለን።
እንደምናመሸሽ ሲሆን ችም እንዳልሽው የሶስቱ ሀገራት የውጭ ጉዳይና የውሃ ሀብት ሚኒስትሮች ናቸው ኮንጎ ኪንሻሳ ውስጥ ድርድራቸውን የጀመሩት ትናንትና፣ ዛሬም ቀጥሎ ውሏል። ድርድሩ እንግዲህ የኮንጎ ፕሬዝዳንት ፊሊክስ ሺሴኬዲ ናቸው በንግግር ያስጀመሩት። የኮንጎ ፕሬዝዳንት እንደምታውቂው የወቅቱ የአፍሪካ ህብረት ሊቀመንበር ናቸው፣ ከደቡብ አፍሪካ በመረከብ ማለት ነው። ሀገራቱ በአዲስ መንፈስ እንዲደራደሩና አንድ ወይም ከዚያ በላይ የሆኑ የተስፋ መስኮቶችን እንዲከፍቱ ጠይቀዋል። የኮንጎ ፕሬዝዳንት እያንዳንዱን እድል እንዲጠቀሙበትም አሳስበዋል። ተሳታፊዎቹ ለአፍሪካ ችግሮች አፍሪካዊ መፍትሄ ለመፈለግ ፈቃደኛ በመሆናቸውም አመስግነዋል። የሶስቱም ሀገሮች ህዝቦች የውሃ የምግብና የጤና መብት አላቸው ሲሉም ተናግረዋል። ድርድሩ ያው ትናንት ነው የተጀመረው፣ ዛሬም ቀጥሎ ውሏል። ይህንን በተመለከተ ግን እስካሁን ከኢትዮጵያ ወገን የተባለ ነገር የለም። መረጃዎች ግን በተለያየ መንገድ መውጣታቸውን ቀጥለዋል።
ግን እስክንድር፣ እስካሁን ባለው ሂደት በግልጽ የሚታወቀው የመንግስታቱ አቋም ምንድን ነው?
እንግዲህ ጽዮን፣ የመንግስታቱ አቋም በተለያየ መንገድ እየተገለጸ ይገኛል። ሰሞኑንም ለምሳሌ የግብፁ ፕሬዚዳንት ሰሞኑን በሰጡት አስተያየት ማንም ቢሆን የግብፅን አንድ ጠብታ ውሃ እንዲወስድ አይፈቀድለትም ብለዋል። ያ ከሆነም አካባቢው ታይቶ ወደማይታወቅ አለመረጋጋት ይገባል ብለዋል። ሱዳን ደግሞ ሰሞኑን ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የተባበሩት መንግስታት በአደራዳሪነት እንዲሳተፉ ጥሪ አቅርባለች። ከተባበሩት መንግስታት በስተቀር እንደምታውቂው ዩናይትድ ስቴትስ እና የአውሮፓ ህብረት ከዚህ ቀደምም በታዛቢነት ሲሳተፉ ነበር። የአሁኑ በሱዳን የቀረበው ጥያቄ ግን የተባበሩት መንግስታትን በተጨማሪነት ያስገባ፣ እንደዚሁም የታዛቢነት ሚናቸው ወደ አደራዳሪነት ከፍ እንዲል የሚጠይቅ ነው። የኢትዮጵያን አቋም ስናይ ኢትዮጵያ ከአደራዳሪነት አንጻር ለአፍሪካዊ ችግር አፍሪካዊ መፍትሄ የሚለውን መርህ ትደግፋለች። በሱዳን የቀረበውን ሀሳብም አትቀበልም። ከዚህ ቀደም ዋሽንግተን ላይ በፕሬዚዳንት ዶናልድ ትራምፕ አስተዳደር የተዘጋጀውን ሰነድ አልፈርምም በማለትም ጉዳዩ ወደ አፍሪካ ህብረት እንዲመለስ ማድረጓ ይታወሳል ሲሆን ነገር ግን አሁን በአፍሪካ ህብረት አደራዳሪነት እየተካሄደ ያለውን ውይይት ቀጥላለች ኢትዮጵያ። ሌላ ከኢትዮጵያ አንጻር የሚታወቀው አቋም ሰሞኑን በጠቅላይ ሚኒስትሩ እየተገለጸው ነው። እንግዲህ እንደምታውቂው ይህ ድርድር የተጀመረው ሁለተኛው ዙር ሙሌት ሊካሄድ 3 ወራት ሲቀሩት ነው። ኢትዮጵያ ሁለተኛውን ዙር ሙሌት ለማካሄድ እየተዘጋጀች መሆኑን በተለያዩ አጋጣሚዎች ገልጻለች። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለፓርላማው ባደረጉት ገለጻም ይህ የሁለተኛ ዙር ሙሌት በተያዘለት የጊዜ ገደብ እንደሚካሄድ ነው የገለጹት። እንግዲህ ሁለተኛው ዙር ሙሌት የግንባታው ሂደት የግድ የሚለው ነው። የሚቆም ነገር አይደለም። ያንንም የምናቆም ከሆነ $1 ቢሊዮን ያሳጣናል ሲሉ ነው ጠቅላይ ሚኒስትሩ ለፓርላማ አባላት ያብራሩት። እና በኢትዮጵያ በኩል ያለው አቋም ይሄ ነው። እንግዲህ
እስክንድር፣ እስካሁን በድርድሩ ላይ ከኢትዮጵያ መንግስት በኩል የተሳተፉትን ለማግኘትና ለማነጋገር ሙከራ ስታደርግ ነበር እና ከምን ደረሰ?
እንግዲህ በኢትዮጵያ በኩል የኢትዮጵያ የውጭ ጉዳይ ሚኒስትርና እንደዚሁም የውሃ ሀብት ሚኒስትር ናቸው በዚህ ድርድር ላይ ጉዳዩ የሚመለከታቸው። የኢትዮጵያ ዋነኛ ተደራዳሪ የሆኑትን የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለን በማህበራዊ ትስስር ገጻቸው አማካኝነት ዛሬ ጠዋት ማግኘት ችዬ ነበረ። በድርድሩ እየተሳተፉ እንደሆነ እና ለጊዜው መረጃ መስጠት የሚችሉበት ሁኔታ ላይ እንዳልሆነ ነው እየጠቆሙት። እሳቸውን ለማግኘት የማድረገውን ጥረት እንደቀጠልኩ ነው። እንግዲህ ከእሳቸው ደግሞ ተጨማሪ መረጃ ስናገኝ መለስበታለሁ።
እሺ፣ እናመሰግናለን እስክንድር። እንዳልከው ተጨማሪ መረጃዎችን አካተህ በነገው ምሽት ተጨማሪ ዘገባ ታስደምጠናለህ ብለን ተስፋ እናደርጋለን። ለአሁኑ ግን እናመሰግናለን።
አመሰግናለሁ። እዚያም
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ዝግጅታ ችን ይቀጥል። በትግራይ ክልል አብዛኛው አካባቢ የኤሌክትሪክ አገልግሎት ከተቋረጠ 5ኛ ቀን ተቆጠረ። የኢትዮጵያ ኤሌክትሪክ አገልግሎት የመቋረጡ መንስኤ ምን እንደሆነ እስካሁን እንዳላወቀው ጠቅሶ ችግሩን ለማወቅ እየጣረ መሆኑን ገልጿል። ሙልጌታ ጽብሃ በስልክ ዘገባ አድርሶናል።
በትግራይ ክልል አብዛኛው አካባቢ የኤሌክትሪክ አገልግሎት ከተቋረጠ 5ኛ ቀን። በትግራይ ክልል ባለፈው ሐሙስ ከቀትር በኋላ የተቋረጠ የኤሌክትሪክ አገልግሎት እስከ ዛሬ ዕለት አልተመለሰም። አገልግሎቱ ከክልሉ ደቡባዊ ዞን አንዳንድ ከተሞች ውጭ ተቋርጧል። በመቀለ ከተማ ዳቦ በመጋገር የሚተዳደሩ አቶ አብረሃ ግማ እየተባሉ ተናገሩ። ኤሌክትሪክ ባለፉት 5 ቀናት በመቋረጡ እስራቸው ላይ እንቅፋት እንዳጋጠማቸው ገልጸዋል። በዚህም ኪሳራ አጋጥሞኛል ብለዋል። በቤት ውስጥም ምግብ ለማብሰልና መገናኛ ብዙሀን ለመከታተል አስቸጋሪ መሆኑን ነው የገለጹት። የኤሌክትሪክ መቋረጡ በተደጋጋሚ እያጋጠመ ቶሎ ጥገና ባለመደረግ ብዙ ቀናት መቆየት መንግስት ሆን ብሎ ህዝቡን ለመጉዳት እያደረገው ያለው ነው ብለው እንደሚያምኑ ተናግሯል። ችግሩ ቶሎ ባለመፍታት ህዝቡ በኢኮኖሚ ለማዳከም የሚደረግ የፖለቲካ ሴራ ነው ብለዋል። አቶ ጌታቸው ገብረ ሚካኤል የተባሉ የከተማ ነዋሪ በበኩላቸው የኤሌክትሪክ አገልግሎቱ በመቋረጡ እንደ ውሃ ያሉ አገልግሎቶችም ተቋርጧል። በዚህም ችግር ውስጥ ነን የምንገኘው በማለት ተናግረዋል። መንግስት ለህዝቡ አስቦ ቶሎ መፍትሄ ሊያበጅለት ይገባል ብለዋል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት የኮሚኒኬሽን ዳይሬክተር አቶ መጎስ መኮንን በጉዳዩ ላይ ምላሽ ጠይቀናቸው የኤሌክትሪክ መቋረጡ ምክንያት እስካሁን ተቋማቸው ማወቅ አለመቻሉ ተናግረዋል። ከባለፈው አርብ ጀምሮ የተቋረጠበት መስመር ከመኮኒ ወደ መቀለ የሚወስድ መስመር መሆኑንና የጥገና ሰራተኞችም ተሰማርተው ችግሩን እየፈተሹ ነው ብለዋል። የኤሌክትሪክ ኃይሉ መቋረጥ ተጠግኖ መቼ ነው አገልግሎት የሚጀምረው ብለን ጠይቀናቸው የተፈጠረው ችግር ባለመታወቁ የሚስተካከልበት ጊዜም በግልጽ ለማውራት ያዳግታል በማለት መልስ ሰጥቷል። በተደጋጋሚ ኤሌክትሪክ የሚቋረጥበት ምክንያት ፖለቲካዊ ነው ተብሎ በአስተያየት ሰጪ የተነሳው መልስ ሲሰጡም ኤሌክትሪክ መቋረጥ ፖለቲካዊ ነው ብሎ መናገር ስሜት አይሰጥም ብለዋል። በክልሉ በቅርቡ ያጋጠሙ የኤሌክትሪክ መቆራረጦች በትላልቅ መተላለፊያ መስመሮች ስለተበጠሰ ነው ብለዋል። ይህ ያደረገው አካል የሆነ ይሁን ተቋማችን አክስሯል በማለት ገልጸዋል። የህዝቡ ደግሞ ማህበራዊና ኢኮኖሚያዊ ስራዎችን ተደናቅፏል በማለት ተናግሯል። በደረሰው ጉዳት ጀርባ ይህ ነው ያለው ብሎ መናገር ግን አስቸጋሪ ነው ብለዋል። ከአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኦሮሞ ነጻነት ግንባር ስራ አስፈጻሚ አባል አቶ አብዲ ረጋሳ ዛሬ በኦሮሚያ ጠቅላይ ፍርድ ቤት ወንጀል ችሎት ቀርበው የመከላከያ ምስክሮችን ለመስማት የተያዘው ቀጠሮ ምስክሮች ባለመገኘታቸው ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የችሎቱን ውሎ የተከታተለችው ፀሐይ ዳምጠው ተከታዩን ዘግባለች።
አቶ አብዲ ረጋሳ ከተከሰሱባቸው 3 ክሶች መካከል አንዱ ውድቅ ሲደረግ ሌላኛውን ፍርድ ቤቱ እየተመለከተ መሆኑን ያስረዱት የህግ ጠበቃቸው በዛሬው ዕለት የቀረቡትም በዚያ የክስ ጉዳይ ላይ የመከላከያ ምስክሮችን ለማሰማት ነው ብሏል። ይሁን እንጂ ጠበቃቸው አቶ ቱሊ ባይሳ አክሎ እንዳስረዱት የመከላከያ ምስክሮቹ በተለያዩ ምክንያቶች ዛሬ ችሎት አልቀረቡም።
ምስክሮቹም ያልቀረቡበት ዋና ምክንያት 2 ናቸው። እነሱም አንደኛው ኮሎኔል ገመቹ አያና በፌዴራል ማረሚያ ቤት የክሊንቶ ማረሚያ ኦሮሚያ ተክላይ ፍርድ ቤት በጻፈው ደብዳቤ የደረሰን ትዕዛዝ የተፈረመው በዳኛ ሳይሆን የህግ ኦፊሰር ወይም ሌጋል ኦፊሰር በሚባል ሰው ስለሆነ ይህንን በዚህ ትዕዛዝ አናቀርብም የሚል ነው። ኮሎኔል ገመቹ አያና የታሰሩት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ስለሆነ ይሄ ፍርድ ቤት ኮሎኔሉ ኦሮሚያ ተክላይ ፍርድ ቤት ቀርቦ የምስክርነት ቃላቸው እንዲሰጡ መፍቀድ ነበረበት፣ እናቀርብም የሚል ደብዳቤ ልኳል። ሌላው በምስክርነት የተቆጠሩት ኦሮሞ ነጻነት ግንባር ሊቀመንበር ጃንዳው ድፍሳ ናቸው። ፍርድ ቤቱም ትዕዛዝ አወጥቶ ነበር። ይሁን እንጂ የጃላብዲ ቤተሰቦች ይህንን መትሪያ ይዘው ወደ ጃንዳውድ ቤት ሲሄዱ የመንግስት ጸጥታ ኃይሎች አካባቢውን ተቆጣጥሮ ስላሉ ወደ እሳቸው ቤት ገብታችሁ መትሪያ ማድረስ ወይም መስጠት አትችሉም ብለው ከልክለውናል የሚል ቤተሰቦቻቸው ይህንን ነግረውናል። ይህንኑ ለፍርድ ቤት አስረድተን ነበረ። ስለዚህ መቅረብ አልቻሉም ማለት ነው። ዛሬ እንግዲህ ፍርድ ቤቱ የመከላከያ ምስክር መስማት አልቻለም።
የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚ አባል አቶ አብዲ ረጋሳ ከታሰሩ ከአንድ ዓመት በላይ ሲሆናቸው በተለያዩ የኦሮሚያ ክልል ፍርድ ቤቶች ሲቀርቡ መቆየታቸውንም አቶ ቱሊ ተናግረዋል። 3 ጊዜ የዋስትና መብት ተፈቅዶላቸው መዝገባቸውም ተዘግቶ ነበር ያሉት አቶ ቱሊ እንደ አዲስ የተከሰሱበትን ዘርዝረዋል።
በሶስት ጉዳይ ነው ተከሰሱት። አንደኛው የቴሌኮም ፍሮድ ወይም የቴሌኮም ማጭበርበር የሚባል አንድ ቱሪያ ሞባይል ይዘዋል የሚል ነው። እሱም በተመለከተ ኢትዮ ቴሌኮም መግለጫ እንዲሰጥ ታዞ ነበረ። እነሱ መግለጫ ልኳል። እሱን ፍርድ ቤቱ በራሱ የሚመረምረው ነው የሚሆነው። ከዚህ በፊት የነበረው ክስ አንደኛ ክስ ብሎ አቃቤ ያቀረበው ውድቅ ሆነዋል። የአለምዲ ረጋሳ የኦነግ ወታደሮች እሳቸውን ፈቶ ወደ ሰላማዊ ኑሮ እንዲመለሱ በተባለበት ጊዜ እሳቸው ወደ ቦረና ዞን ሎሎ አካባቢ በመመላለስ የኦሮሞ ነጻነት ግንባር ወታደሮች ትጥቅ ፈተው ወደ ሰላማዊ ኑሮ እንዳይመለሱ ቀስቅሰዋል የሚል ሰፊ ክስ ቀርቦባቸው ነበረ። እሱ ላይ አቃቤ ሕግ ምስክር ከተሰማ በኋላ በክሱ መሰረት አላስረዱም ተብሎ ውድቅ ሆነዋል። ይሄኛው አንድ ክስ ነው አሁን የቀረው። እሱ ምንድን ነው? ጃለብዲ ረጋሳ በ2008 በኢትዮጵያን አቆጣጠር ሶሎሎ የሚባል አካባቢ ላይ አንድ የግል ተበዳይ በእሳት እንዲቃጠል ትዕዛዝ ሰጥተዋል የሚል ነው። በዚህኛው ላይ በአቃቤ ሕግ በኩል አንድ የሰው ምስክር ብቻ ነው የቀረበው። የግል ተበዳዩ በእሳት የተለበለበ መሆኑን ከሚያሳይ ፖስተር ቀርቧል። በሱ ላይ መከላከያ ምስክር እንድናቀርብ ነበር ዛሬ የታዘዘው።
የኦሮሚያ ጠቅላይ ፍርድ ቤት ወንጀል ችሎት የአቶ አብዲ የመከላከያ ምስክሮች ባለመቅረባቸው ለሚያዝያ 13/2013 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በኦሮሚያ ልማት ማህበር ኦልማ ከ40 በላይ የአዳሪ ትምህርት ቤት ከ12ኛ ክፍል ተፈታኞች ከ600 በላይ ውጤት ማምጣታቸውን ትምህርት ቤቱ አስታወቀ። የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መስተዳድር አበበ ዘውዴ ተማሪዎቻቸው ለውጤት እንዲበቁ ሲሰሩ መቆየታቸውን ገልጸዋል። ከ600 በላይ ካመጡት መካከልም የአሜሪካ ድምጽ ያነጋገራቸው ወንድና ሴት ተማሪዎች ለዚህ ውጤት የበቁበትን ሚስጥር ተናግረዋል። ናኮር መልካ ተጨማሪ አለው።
ተማሪ ናውል ሳሙኤል በኦሮሚያ ልማት ማህበር ኦልማ የአዳማ ዳሪ ትምህርት ቤት የ12ኛ ክፍል ተፈትኖ ከ700 ውስጥ 653 በማምጣት በአገር አቀፍ ደረጃ ከፍተኛ ውጤት ካመጡ ተማሪዎች መካከል 3ኛ መሆኑን ይናገራል። ስለ ስኬቱ ሚስጥርም እንዲህ ይላል። ከዚህ ውጤት ጀርባ ያለው ሚስጥር ምንድን ነው ካልከኝ፣ የስኬቴ ምክንያቶች 3 ናቸው። አንደኛው ከመምህራኖቼ ጋር ተቀራርቤ ስሰራ ነበር፣ ልክ እንደ ቤተሰብ ማለት ነው። ሁለተኛው የቤተሰቤ ክትትልና ድጋፍ ሲሆን፣ ሶስተኛው ደግሞ የዓላማዬ ጽናት አግዞኛል። ዓላማዬን ስለማቅ በኮሮና ቫይረስ ስጋት ሳልበገር ቀንና ሌሊት ሳልል ጠንክሬ በማንበቤ ለዚህ በቅቻለሁ ብሏል። በአዳሪ ትምህርት ቤቱ ከሴቶች ከፍተኛ የሆነውን 642 ያመጣችው ቤቴሌም ደረጀም እንዲሁ ለዚህ ውጤት እንዴት መብቃት እንደቻለች ገልጻለች።
ያመጣሁት ውጤት 642 ነው። በእርግጥ በውጤቱ በጣም ደስተኛ ነኝ። የጠበቅኩትም ውጤት ነው ማለት ይቻላል። ከ600 በላይ ጠብቄ አምጥቻለሁ። ከ600 በላይ የጠበቅኩትም ከ600 በላይ ማምጣት ስለሚያስደስቻል ነበር። ለፍቻለሁ፣ ሰርቻለሁ ብዬ አስባለሁ። ደግሞ በስርዓት አጥንቻለሁ። ያ ውጤት ይገባኛል ብዬ ነው የማስበው። ኮቪድ ቢኖርም ተስፋ አልቆረጥኩም። ሳጠና ነበረ። በትኬቱ ተስፋ የሚያስቆርጡ ነገሮች ነበሩ። ቦራ ላይ ኖርክም እንደድሮ ግን በስራት አጥንቻለሁ። ለውጤቱ ትልቁ ነገር ብዬ ማስበው በስራት ማጥናቴ ነው። አስተማሪዎቼ በእርግጥ በጣም አግዘውኛል። ሌሎች እንደ ሌሎች ትምህርት ቤቶች አይመስለኝም። እኛ ትምህርት ቤት ሞዴልም ተፈትነናል። በበቂ ሁኔታ ተዘጋጅተናል ለፈተናው። ከዚህ በፊት የነበሩ ፈተናዎችን ሰርተናል፣ ጥያቄዎችን ሰርተናል እና ራሳችንን ገምግመናል። ጥሩ ነው ብዬ አስባለሁ።
ተማሪ ኤልያስ ሻንቆም 650 ያመጣ ሲሆን አንድ ተማሪ ጊዜውን በአግባቡ ተጠቅሞ ካነበበ የሚከብደው ነገር የለም ይላል። ተማሪዎቹ የኮቪድ-19 ተጽዕኖን በመቋቋም ለቀጣዩ የከፍተኛ ተቋም ትምህርትም ዝግጅት እያደረጉ መሆናቸውን ገልጸዋል። ስለ ወደፊት እቅዳቸውም እንዲሁ አክለው ተናግረዋል። የሕክምና ሳይንስ ኮሌጅ ገብቼ ሐኪም ሆኜ ሕዝብና ሀገሬን ማገልገል እፈልጋለሁ። ለሌሎች ተማሪዎች ያለኝ መልእክት ለኮቪድ-19 ስጋት ሳይበገሩ ራሳቸውን ከወረርሽኙ እየተከላከሉ ጊዜያቸውን በዋዛ ፈዛዛ ከሚያሳልፉ ጠንክረው እንዲያነቡና ጥሩ ውጤት እንዲያመጡ እመክራለሁ ብሏል።
እንደኛ አመት የሆነ ተማሪ አለ ብዬ አላስብም። የኛ ባስ ተማሪዎች ብዙ ተጎድተናል። ኮቪድ-19 ወር ምናምን ቤት አስቀምጦናል። ኔጌቲቭ ፓርቱን ብቻ ማየት ሳይሆን በፖዘቲቭ ዌይ መጠቀም ጥሩ ነው። ቤት መቆየታችን በደንብ እንድናጠና እረፍት ሆናል። በእርግጥ አው ሴት ወንድ እኩል ነው፣ ሁሉም ማምጣት ይችላል። 642 ያለው ከፍተኛ ውጤት የመጣው 669 ማምጣት ይችላል። የትኛውም ሰው ሴትም ይሁን ወንድ ዋናው ትልቁ ነገር የምር ለዛ ነገር ትልቅ ፍላጎት አለን የሚለው ነው። ሲቀጥል ፍላጎቱ ካለን እሱን ለማሟላት ምን ማድረግ አለብን የሚለው ነገር ነው ትልቁ ጥያቄ። ከኛ የሚጠበቀውን ነገር ከተወጣን ፈጣሪ ምረቶን ያን ውጤት እናስመዘግባለን የሚል ተስፋ ነው ያለኝ። ሜሲን ነው የምመርጠው። የትኛውም ዩኒቨርሲቲ ብገባም ፍሬሽማን አልፌ ሜሲ እንደምገባ ተስፋ አደርጋለሁ።
የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መምህር አበበ ዘውዴ ተማሪዎቻቸው ለውጤት እንዲበቁ ሲሰሩ መቆየታቸውንና ባስመዘገቡት ውጤትም መደሰታቸውን ገልጸዋል። በዚህ ዓመት 73 ወንድና 52 ሴት ተማሪዎችን ይዘን ነው ለ12ኛ ክፍል ፈተና ስናዘጋጃቸው የነበረው። እንደ ትምህርት ቤታችን ከ600 በላይ ያመጡ ተማሪዎች 46 ናቸው። ከ500 እስከ 599 ያመጡት ደግሞ 75 ተማሪዎች ሲሆኑ አራት ተማሪዎች ውጤታቸው በ400 ውስጥ የሚገኝ ተማሪዎች ናቸው። የትምህርት ቤታችንን ውጤት ለማሻሻል ተግተን ስንሰራ ነበር። በእነዚህ ተማሪዎች ላይ ትልቅ ስራ ሰርተናል። ተጨማሪ የትምህርት ክፍለ ጊዜ መድበን ስናስተምራቸው ነበር። የኮቪድ-19 ወረርሽኝ በኢትዮጵያ ተገኘ በተባለበት ጊዜ ተማሪዎቹ በወረርሽኙ ምክንያት ወደ ቤተሰቦቻቸው ሲሄዱም በቴሌግራም አማካኝነት ለተማሪዎቹ የሚሆኑትን የትምህርት ግብዓቶች ስንልክላቸው ነበር። መምህራን፣ የትምህርት ቤቱ ማህበረሰብ እና የኦሮሚያ ልማት ማህበር አመራሮች ባደረጉት ድጋፍ ነው ይህ ውጤት ሊገኝ የቻለው ብዬ አስባለሁ ብለዋል። የትምህርት ቤታቸውን ስኬትና ልምድ ለሌሎች ትምህርት ቤቶች በማካፈል ላይ እንደሚገኙም ጨምረው ገልጸዋል። ርዕሰ መምህሩ ከአንድ እስከ ስምንተኛ ክፍል ያሉ ተማሪዎች በተለይም ደግሞ የ7ኛና 8ኛ ክፍል ተማሪዎች በትምህርት ቤታችን በሚያደርጉት ጉብኝት ልምድ ቀስመው ይሄዳሉ። ተስፋ አድርገው ይሄዱና አቅደው ይሰራሉ። በዚህ ምክንያት የ8ኛ ክፍል ውጤት እንደተሻሻለ ይነገራል። ሌሎች ክልሎች ለአብነትም የአማራ ክልል፣ የአዲስ አበባ ከተማ አስተዳደርና የደቡብ ክልል መጥተው ልምድ እየወሰዱ ይገኛሉ። ብዙ ልምድ አካፍለናል። የሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ እንደ ሀገሪቱ በዚህ ዓመት ከፍተኛ ውጤት እንደተመዘገበ የ12ኛ ክፍል ውጤት ባለፈው ሳምንት ይፋ ሲደረግ አሳውቋል። በዚህ ዙሪያ ከትምህርት ሚኒስቴር የስራ ኃላፊዎች ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት አልተሳካም። በዚህ ዓመት ፈተናውን ከወሰዱ አጠቃላይ ተፈታኞች ውስጥ 55.7 በመቶዎቹ ከ350 በላይ ማምጣታቸውን ኤጀንሲው አስታውቋል። የፈተናው ውጤት ካለፈው ዓመት ጋር ሲነጻጸር የተሻለ መሆኑ የተገለጸ ሲሆን በዚህም ከ600 በላይ ያመጡ ተማሪዎች 702 መሆናቸው ተገልጿል። የዓመቱ ከፍተኛ ውጤትም 669 ሆኖ መመዝገቡንም ኤጀንሲው አመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን እናመሰግናለን። ወደ ተከታዩ ቅንብር እንለፍ። ፕሬዚዳንት ጆ ባይደን የአገሪቱን መንገዶች፣ ድልድዮችና ሌሎች መሰረተ ልማቶችን ለማዘመን በቅርቡ የ2 ትሪሊዮን ዶላር በጀት ለመመደብ ማቀዳቸውን ይፋ አድርገዋል። ይሁን እንጂ እቅዱ በዩናይትድ ስቴትስ ምክር ቤቶች መሰናከሎች ሊገጥሙት እንደሚችሉ ይጠበቃል። ይህንን አስመልክቶ የቪኦኤ ዘጋቢ ሚሼል ኩዊን ያሰናዳችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ፕሬዚደንት ባይደን የመሰረተ ልማት እቅዱን ያቀረቡት አንድ የመሰረተ ልማት ሊኖረው የሚገባውን ሁለንተናዊ እቅድ መሰረት አድርገው ነው። መንገዶችና ድልድዮችን መጠጋገን ብቻ ሳይሆን የብሮድባንድ፣ የኢንተርኔት አገልግሎት ቴክኖሎጂን የመገንባትና የአየር ንብረት ለውጡን ተከትለው ያሉ ችግሮችን ለማሻሻል ጭምር ነው። የትራንስፖርት ሚኒስትሩ ፒት ቡትጂጅ በኤቢሲ ቴሌቪዥን ዲስ ዊክ በተባለው ፕሮግራም ላይ ሲናገሩ ይህን ብለዋል።
In my view, this is a once-in-a-lifetime moment. I don't think...
በእኔ አመለካከት ይህ በሕይወት ዘመን አንድ የሚገጥም ነገር ነው። በሚቀጥሉት 50 ዓመታት ውስጥ በእንዲህ ያለ ቅንጅት የተገለጸ ሁለቱም ፓርቲዎች የጋራ ፍላጎት የታየበት፣ ይህን አስመልክቶ ያለው ትዕግሥት በስፋት የተሟጠጠበት፣ ይህንንም ጉዳይ በጣም የሚደግፍና ቁርጠኝነት ያሳዩ ፕሬዚደንት ያሉበት ጊዜ ነው። በነገራችን ላይ ይህ በመሠረተ ልማት ጉዳዮች ብቻ አይደለም፣ በሌሎች ልንፈጥራቸው ባሰብናቸው የሥራ ዕድሎችም ጭምር ነው።
በእቅድ ውስጥ የተካተተው የሥራ ዕድል ፈጠራ በአገሪቱ የንጹህ ኃይል አቅርቦትን ለመገንባትና ይህንንም የሚንከባከቡ ባለሙያዎችን ቁጥር ከፍ ለማድረግ የታለመ ነው። የሪፐብሊካን መሪዎች እቅዱ በጣም ትልቅ መሆኑን ይናገራሉ። ጥቅል እቅዱ እንደ አውሮፓ አቆጣጠር በ2030 ዓ.ም ድረስ 500 ሺህ የኤሌክትሪክ ተሽከርካሪዎች የኃይል ምንጭ የሚያገኙባቸውን ኃይል መስጫ ጣቢያዎች ለማቋቋም ነው። ሪፐብሊካኑ ሴኔተር ሮይ ብለንት በኤቢሲ ቴሌቪዥን ይህን ብለዋል።
When people think about infrastructure, they're thinking about
ሰዎች ስለ መሰረተ ልማት ሲያስቡ የሚያስቡ ስለ መንገድ፣ ድልድዮች፣ ወደቦችና የአውሮፕላን ማረፊያዎች ነው። የመሰረተ ልማት እቅድ ሲሉ ያንን አነስተኛ እቅድ ነው የመሰረተ ልማት እቅድ ብለው የሚጠሩት።
ለእቅዱ የሚሆነው ወጪ አሸፋፈን ጉዳይ ራሱ አንድ መነጋገሪያ ነው። ጥቅል እቅዱ በትላልቅ የንግድ ድርጅቶች ላይ ተጨማሪ ቀረጥ መጣልን በምንጭነት ያነሳል። ሪፐብሊካኖች ግን ይህን ይቃወማሉ። የእቅዱ ረቂቅ በዲሞክራቶች መሪነት ለምክር ቤቱ የቀረበ ሲሆን በሚቀጥሉት ወራት ውስጥ ጸድቆ ለፕሬዝደንቱ ፊርማ እንዲቀርብ የታለመ መሆኑን ተመልክቷል። በጥቅል እቅዱ መጽደቅ የዲሞክራቲክ ፓርቲ አባላት ህብረት ይፈተንበታል። ፕሬዝደንት ባይደን የሪፐብሊካንን አባላት ድጋፍ የማያገኙ ከሆነ በተለይ እኩል በኩል ያህል በተከፈለው የህግ መወሰኛው ምክር ቤት ውስጥ የሚገኙትን የሁሉም ዲሞክራቶችን ድምፅ የግድ ማግኘት ይኖርባቸዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.org.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513555 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@unis.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናግድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። ኮቪድ-19ና አሳሳቢው የኢትዮጵያ ይዞታና ቀጣዩ ምዕራፍ። በኢትዮጵያ ቁጥሩ በእጅጉ እያሻቀበ የመጣውን ስርጭት ለመከላከልና ብሎም ማህበረሰቡ እጅግ ከከፋ ችግር ላይ ከመውደቁ አስቀድሞ በተጨባጭ ሊደረጉ የሚችሉ አማራጮችን ለመፈተሽ የታለመ ተከታታይ ዝግጅት ነው። ባለፈው ዓመት በወረርሽኙ መጀመሪያ ሰሞን በዩናይትድ ስቴትስ የነበረውን በብርቱ ፈተናዎች የታጀበ ሁኔታ በማዛመድ በተለይ ለዛሬው የኢትዮጵያ ሁኔታ የሚበጁ ባሏቸው አማራጮች ዙሪያ ይወያያሉ። ዓለም ያለበትን የወቅቱ ይዞታም መልከት ያደርጋሉ። ተወያዮቹ በዩናይትድ ስቴትስ እና በኢትዮጵያ የጸረ ኮቪድ-19 ዘመቻ በንቃት የሚሳተፉ 3 የሕክምና ባለሙያዎች ዶክተር እናውቀው ማህሪ፣ ዶክተር አሰፋ ጄጃው መኮንን እና ዶክተር ገበየው ተፈሪ ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው። የውይይቱን ሁለተኛ ክፍል የቀደመውን ዝግጅቱን እልባት ካደረገበት ይጀምራል።
ዶክተር ናውጋው ወደ እርሶ ልመጣ ነው። የኮቪድን እድሜ ያህል ማለት ይቻላል ገና ከመነሻው ጀምሮ በኢትዮጵያ ያለውን ሁኔታ እንዴ ከፋ ደረጃ እንዳይደርስ ጥረት ለማድረግ የተሰባሰበ የአማካሪዎች ቡድን ይመራሉ። በዚህ አማካሪ ቡድን ለህብረተሰብ ብቻ ሳይሆን ለጤና ባለሙያዎችም ለሳይንስ ሰዎችም የሚሆኑ የውይይት መድረኮችን በዙም አማካኝነት እያደረጋችሁ አመቱን በሙሉ ከኮቪድ ጋር የተገናኙ ስራዎችን ስትሰሩ ነው የቆያችሁት። ተደጋግሞ ተነስተዋል። የተፈራው ነገር የመጣ ይመስላል። ኢትዮጵያ ቀደም ብሎ ዶክተር አሰፋ እንደገለጹት የህብረተሰቡ አኗኗር፣ ባህላችን፣ ልማዳችን የተለየ መሆኑ ለዚህ አደጋ ይበልጥ የሚያጋልጥ መሆኑ፣ በዚያ ላይ የምንችላቸውና የማንችላቸው ጥርት ብለው የተለዩ ሁኔታዎች መኖራቸው በዩናይት ስቴትስ እንኳን በዚህ ትልቅ ኢኮኖሚ ውስጥ የቱን ያህል እንዳስቸገረ ይታወቃል። በኢትዮጵያ ስራ ሳይሰራ መኖር የማይቻልበት ሀገር ውስጥ የሚቻለውን ነው አቅቶን የተገኘ ነው። ምን ያሉ እርስዎ ባለፈው ዓመት ቀደም ብያነሳሁትን ጥረት ስታደርጉ ስትከታተሉ በነበረውና ዛሬ በደረስንበት ቦታ?
በጣም አመሰግናለሁ። እንደ አጋጣሚ ሶስታችንን ቅድም አንተ በጠቀስከው ዛሬ የምንችለውን ለማድረግ እየሞከርን ነው። ዶክተር ገበየሁ የአድቫይዘሪ ካውንስሉ ያጥበቃለ ይዞን ነው። ዶክተር አሰፋን እንደዚህ ፓን አፍሪካ ኢትዮጵያለን ባዘጋጀ ናቸው ወይምና የተለያዩ ቅጭዎች ስጡልናል እና አይ ቲንክ ወደኋላ ዞር ብለን ለምንድን ነው አሁን አለንበት ላይ ያለ ነው የሚለውን ጥያቄ መጠየቅ በጣም ጥሩ ጥያቄ ነው የሚሆነው። በመሰረቱ መጀመሪያ ኮቪድ ወደ ኢትዮጵያ ሲገባ እንዳንድ ጃፓናዊ ታመመ ተብሎ የነበረው ሩጫ እኛ ጋር ምግድ ቤት ሲደረግ ቁጥሩ 5 ደረሰ፣ 15፣ 30 ገባ የተባለ የመጀመሪያ 3 ወር አገሪቱ በደንብ የተዘጋጀች ነበር። በደንብም ስለተዘጋጀች ብዙ ነገሩን ሳያዘገዩ አልቀለም። ይሄ ዝም ነው የነጭ በሽታ ነው ሰው ይቀልል ነበረ። ዘመዶቻችን ኢትዮጵያ ሆነው እናንተ ነው የምናዝላችሁ፣ እኛ ጋር እዚህ ሲደርስማ ደክሟል፣ ደካማ ነው የሚለው ትልቁ ድክመት የመጣው ከመሪዎች ነው። ለምሳሌ አንዱ የሬጅን ፕሬዚዳንት ፌስ ማስክ ካላረገ ጓደኛው ጋር በአንድ ዋንጫ እየጠጣ ህዝቡን ግን ፌስ ማስክ ማድረግ አለብህ
ያፍንጫ ጭንብል
ጭን ብሏ አዳመጭ የሚቀብት አድርጉ ወይም ይህንን ቋንቋውን ስንቦጫጭቀው ቀብት አድርጉ ይደረግልን አዛንዲ አንተ የምታደረግልን አመሰግናለሁ አሉላ። መሪ ሲሆን ምሳሌ ነው የሚሆነው፣ መምህር ሲሆን ምሳሌ ነው የሚሆነው። ቲቪ ላይ የሚታዩት መሪዎች ጭንብል አድርጉ ካልታዩ ይህ ትክክል አይደለም ይጎዳል የሚለውን መልዕክት ያለማቋረጥ እንክብካቤውንም የሚደረገውን መሪ የሆኑ ሰዎች ማሳየት አለባቸው። አለዚያ እኛ ታና ቆይና በመጨረሻ ቀላል የሆነው ህዝቡን ወደ መኮንን እንገባለን። እና ከባዱ ችግር አሁን መጀመሪያ 6 ወር ቆንጆ ነበረች ሁሉ። እንዲሁም አንዳንድ ሰዎች እጃችን ሳይቆስል አይቀርም በመታጠብ እያሉ የሚቀልዱም ነበሩ። እና ያኔ ደግሞ ኮቪድ በኢትዮጵያ በአመራርም ደረጃ የካቢኔት አጀንዳ ነበር። 6 ወር በኋላ የነጋሪት ጋዜጣው ኤክስፓየር አለ። ከዚያ በኋላ ያድሮ የነበረው ልካይ ቀረ። ናይት ክለቦች ጀመሩ የሚሰጡት ትምህርቶቹ ጭንብል ማድረግ፣ እጅ መታጠብ፣ አይሶሌሽን፣ ሁሉም ነገር ሁሉም ሊጠበቅ መደረግ አለባቸው እየተባለ ለሁሉ ይነገር የነበረው ቀረ። አንዳንዶቹ ይገባናል አሁን ብዙ ይኛል እንደዚህ ሀገር ለአንድ ሳምንት ቤት ጀሚል አይደለም ቤት ውስጥ ብዙ ልጅ ይኖራል ግን ማንችለውን ለምን አላረግም ሳይሆን ማድረግ የምንችለውን ለምን አላረግም። በእኔ አስተሳሰብ ኢትዮጵያ ካጋጠማት ናሽናል ሴኪሪቲ ኢሹዎች ግርድ አለ፣ የኤትኒክ ኮንፍሊክቱ አለ፣ ቦርደር አለ፣ ኮቪድ አለ። ለእኔ ናምበር ዋን ኮቪድ። ሌሎች ሁሉ ጊዜያቸውን ጠብቀው ያው መስመር መያዛቸው አይቀር አንደኛ ኮቪድ ማለት የጤና ጥበቃ ችግር ብቻ አይደለም። የጤና ጥበቃ ቻይ የኢትዮጵያ ችግር ነው። እና አንዴን ሁሉንም ሴንትራላይዝ የሚያደርግ በአገር ደረጃ የናሽናል ሴኩሪቲ ኢሹ ነው።
መልካም። የቱን ያህል አሳሳቢ መሆኑን ነው በቅርበት እንደሚከታተል ሰው እንደሚያሳስበውም እና ሊደረግ የሚችለው ነገር ላይ ትኩረት እንዲደረግ እያነሳችሁ ያላችሁት። እስኪ ከሚያሳስበው ከሚያስጨንቀው ወደ ተግባራዊ ሁኔታ እንለፍ። መጀመሪያ ላይ ብዙ ነገር ሊደረግበት የሚችል የወረርሽኝ አይነት ጥንቃቄዎችን በአንጻራዊ ሁኔታ ቀላል የሆኑ ደጋግሞ የሚነገሩት ጥንቃቄዎች በግለሰብ ሊደረጉ የሚችሉ አሉ። በኋላ ግን ታሞ በመማቀቅ የሚከተለው ብቻ ሳይሆን ለመጠንቀቅ የሚደረገውን ብዙ ያስከፍላል። በጣም ውድ በሽታ ነው። በብዙ መንገድ ቀደም ብለን እንዳነሳ ነው ተስፋ የሚያስቆርጥ በሚመስለው ውስጥ እስኪ ተስፋን ፈንጥቅ። በሕክምናው ረገድ እንደ ኢትዮጵያ ያሉ ብዙም የሕክምና እገዛው መሰረት አጥጋቢ ነው በማይባልበት ሁኔታ ውስጥም ሊሰሩ የሚችሉ ባለፈው አንድ አመት ውስጥ በተለያዩ አካባቢዎች ይልቁንም ብዙ ሰው ባለቀበት በዚህ በዩናይት ስቴትስ ተሞክረው የሰሩ የጠቀሙ ናቸው የምትሏቸውን እናስቀድምና በሌላ መንገድ ደግሞ ከሕክምና ውጪ ሊደረጉ የሚችሉትን እናስከትላለን። ዶክተር ገበየሁ፣
እሺ፣ ላነሳው ጥያቄ ሁለት መንገድ ነው ያለው። አንደኛው መከላከያው፣ ሁለተኛው ሕክምናው ላይ ያለው መንገድ ነው። ከታሪክም ስለማንማር ነው በአንድ አመት መሰላቸት የመጣ እንጂ የዛሬ መቶ አመት መጥቶ የሄደው የህዳር በሽታ በአንድ ጊዜ አይደለም መጥቶ ሄደው፣ ሁለት አመት ነው የቆየው። ሲመጣ ሲሄድ ቆይቶ የመጨረሻ ወረራ ብዙ አጥፍቶ ነው የተመለሰው። እና መቼም በብዙ ነገር ከታሪክ አንማርም። አንድ አመቷ ብዙ አይደለችም። እንደኛ ባህሪ እንደውም ቫይረሱ የማይለቀን እየተመላለሰ የሚያጠቃል ሊሆን ይችላል። ወደ መከላከያው ተግባር ስንሄድ መከላከያ ተግባሩን በትክክል ተርጉመው አሁን እኮ ወደ ነበሩት የኢኮኖሚና የእንቅስቃሴ አቅጣጫ እየተመለሱ ያሉ ሀገሮች አሉ። እንደ ምሳሌ የሚጠቀሱ ከቪየትናም፣ ታይዋን፣ ሰሜን ኮሪያ እዛ አካባቢ ያሉ ሀገሮች በሙሉ አውሮፓ እና አሜሪካ ምሳሌ መሆን አልቻሉም። እሱን እንተማመን። እንደውም አብዛኛው ኮቪድ ቫይረስ የሚመጣው እሱ ነው። ቤት ይዘጋ ወይ ስራ ይዘጋ አይደለም። እንጀራ ለማግኘት ስራ የሚወጣ ከሆነ ማስክ ተደርጎ፣ ግን ከዛ ውጭ አስፈላጊ ያልሆኖቹን ስብስቦች ደግሞ ማስቆም አስፈላጊ ነው። እንደዛ ካልሆነ ችግር ይመጣል። ይሄ እንደው ያልተቀየረ ነገር በኮቪድ በኩል ደጋግሜ የምናገረው ነገር የመከላከያ መንገዶች አልተቀየሩም። ሌላው ወደ ሕክምናው ስንመጣ እንግዲህ ዶክተር አሰፋን በደንብ የሚያውቀው ነገር አለ። የሳምባ የተንፈሻ አካላት ስፔሻሊስት ስለሆነ እዚህ ሀገር ሲመጣ ሕክምናውም ስታንዳርድ አልነበረም። ብዙ ሰው አልቋል ከኒውዮርክ ጀምሮ። አሁን ግን ስታንዳርድ ሆኖ ጋይድላይን እየወጣ ኢንፌክሽስ ዲዚዝ የራሱ ጋይድላይን አለው፣ ኤንአይች የራሱ ጋይድላይን አለው። እና አንድ ነገር ጋይድላይን ሆና እንደ ፍቱንነቱ ወይም ተግባራዊነቱ ጠቀሜታ አለው የተባለው ሰዎች ሲታመሙ ዘሎ ወደ ቬንትሌተር ከማስገባት ይልቅ መሀል ላይ ኦክስጅንን ሞቅ አርጎ እርጥበት ያለው አርጎ የሚሰጥ ሃይ ፍሎ ናሳል ኦክስጅን የሚባል ነገር አልትራሰፋም ለበረው ይችላል። እሱ ብዙ ጥቅም እንዳለ፣ አንደኛ ሆስፒታል ቆይታ ይቀንሳል፣ ሁለተኛ የታመሙ ሰዎች ወደ ቬንቲሌተር ከመሻገራቸው ይቀንሳል፣ የሞት ቁጥር የመሳሰሉት ይቀንሳል። እና ኢትዮጵያ ቬንቲሌተር ማሰለፍ የምችለው አይደለም። ይሄ ማሽን ግን ያን ያክል ውድ ስላልሆነ በዛ ማሽን በተለያዩ ቦታ አገልግሎት መስጠት ይቻላል። ኢንቴንሲቪስትም አይፈልግም፣ በተገኘበት ክፍል የሚሰጥ ነው። አሁን ትልቁ ችግር ምንድን ነው? በእርግጥ አፍጥጦ የወጣው የኦክስጅን እጥረት ነው። በኮቪድ የታመመ ሰው በደቂቃ 60 ሊትር ነው የሚሰጠው። በሲሊንደር የሚቻል አይደለም። ይሄ ኦክሲጅን ከሲሊንደር እየቀዱ እና የህመሙ ቁጥር እየበዛ ከፍተኛ ወይም አደገኛ ህመም ላይ የደረሱ ሰዎች ቁጥር ከጨመረ ኦክሲጅኑ አይበቃም። ኦክሲጅን ባለማግኘት ብቻ ብዙ ሰው ህይወት ሊያልፍ ይችላል። እና ለዛም እንግዲህ የቺ ሃይፍሎ የምትባለው ማሽን ኢንቢትዊን አለች። ኦክሲጅን ሶርስ ደግሞ መፈለግ አለበት። በጣም በጠና ላልታመሙ ሰዎች እዚህ ሀገር የአካባቢን አየር ወደ ኦክሲጅን የሚቀይሩ ኮንሰንትሬተር የሚባሉ ማሽኖች አሉ። እነሱ እንደው መካከለኛ ለታመመው ሰው ተሰጥቶ ከፍተኛ ፍሎ የሚፈልገው ኦክሲጅን በጠና ለታመሙት ሊሆን ይችላል። እና ችግሩ ሰፊ ነው። እኔ እስማማለሁ ዶክተር ናው ጋር፣ ይሄ ከናሽናል ሴኩሪቲ ብቻ አይደለም ኢኮኖሚም ነው። ኮቪድ በብዙ ነገሩ ሁሉንም ሀገሩን አጠቃሎ ችግር ውስጥ የሚከት ስለሆነ እንደ አንድ ትልቅ ችግር በፖሊሲ ደረጃ ቅድሚያም ተሰጥቶት እዚህ ያየ ነው። አስተዳደሩ አዲሱ አስተዳደር ሲመጣ መጀመሪያ ቅድሚያ ሰጠው ኮቪድ ነው። ሌላ ማርገው ሌላውን አስከትለው ነው የሄዱትና ብንሸሸው የምናመልጠው ነገር አይደለም። የቫይረሱ ባህሪ ይቀይራል። ዝርያውን በቀየረ ቁጥር የቫይረሱ ባህሪ ይቀይራል። የሰው ባህሪ ነው ደግሞ አዲስ ቫይረስ እንዲፈጠር የሚያደርገው እና አዲሱ ቫይረስ ሰው የመግደል ችሎታው፣ ሰው የማሳመም ችሎታው ጨምሯል። ሌላው የከፋ ነገር ያየነው ምንድን ነው? በፊት ስናስተውል ወይም በምናየው መረጃ በብዛት በቫይረሱ ይጠቃሉ ምንላቸው በእድሜ የገፉ ተደራቢ በሽታ ያለባቸው ሰዎች ነው። ግን ከወደ ጀርመን የመጣው ሪፖርት የሚያሳየው አሁን አይሲ ውስጥ እየገቡ ያሉት የ40ና የ30 ዓመት ጎልማሶች ናቸው። ይሄ በቫይረሱ ክፋት ምክንያት ነው እና ኢትዮጵያ ከዚህ ቀደም ዳሰስ አድርጎ በሄደው ለቀቅ አድርጎ በሄደው በድሮ ቫይረስ ቀላል ነው ብሎ መዝናናት የማይቻልበት ሁኔታ ነው ያለው።
መልካም ዶክተር አሰፋ ወደ እርሶ ልምጣ። ዶክተር ገበየው ጀመር አድርገውታል። በኢትዮጵያ ሁኔታ የኢትዮጵያ ሕክምና አቅርቦትም ሊረዳ ሊሰራ የሚችል እርሶ የጽኑ ሕሙማን ሐኪምም እንደመሆኑ የሳምባ ሕሙማንን እንደሚረዳ ልዩ ባለሙያም በአብዛኛው የመተንፈሻ አካላትን የሚያዳክምና የሚያሽመደምድ በሽታ እንደመሆኑ ምን ሊደረግ ይችላል በኢትዮጵያ ተጨባጭ ሁኔታ ቀደም ሲል ዶክተር ገበየው ባነሷቸው ላይ?
አድማጮች ውይይቱ አልተቋጨም፣ ይቀጥላል። ሙሉን ተከታታይ ውይይት በማህበራዊ ሚዲያ ገጾቻችን ላይ እናኖራለን። ለአሁኑ የውይይቱን ተሳታፊዎች እናመሰግናለን። አንድ በስዊዘርላንድ የተቋቋመ አዲስ የንግድ ድርጅት አስርተ ዓመታት ያስቆጠረ ቴክኖሎጂን በመጠቀም በኮሮና ቫይረስ ወረርሽኝ ወቅት የአየር መንገድ ተጓዦች ሙሉ ደህንነት እንዲሰማቸው ማድረግ ችለዋል። የአሜሪካ ድምጹ አራሽ አርባሳዲ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች።
ቫይረስ የመግደል አቅም ያለው ሮቦት በዙሪክ አውሮፕላን ውስጥ ያሉት መተላለፊያዎች ውስጥ ይዘዋወራል። ሮቦቱ አልትራቫዮሌት የተሰኘውን የኤሌክትሮማግኔቲክ ጨረር ለመልቀቅ ያለ ሰው ብቻውን መንቀሳቀስ አለበት። ይህ እንዴት እንደሚሆን ዩቬያ የተሰኘው ድርጅት ተባባሪ መስራች የሆኑት ጆዳክ ኤልሜዣር ያስረዳሉ።
It's quite an old technology but it's quite dangerous that why
አዲስ ቴክኖሎጂ አይደለም ግን አደገኛ ነው። ስለዚህ ሁሉንም ሰራተኞቻችንን ጨረሩ ከመያርፍበት አከባቢ ሁሉ ማራቅ አለብን። ለዚያ ነው ሮቦቱን የሰራነው።
አልትራቫዮሌት ወይም ዩቪ የተሰኘው ጨረር ሰዎችን ለካንሰር ያጋልጣል። ነገር ግን የዩቪያ መስራቾች እንደሚሉት ይህ 10 ታመታት ያስቆጠረ ቴክኖሎጂ በሮቦት እንዲሰራጭ ማድረጋቸው የኮሮና ቫይረስን ለመግደል ያስችላል። ኤልሜዣር እንደሚሉትም አውሮፕላኖችን በሰው ከማጽዳት ይልቅ በዚህ መልኩ ቫይረሱ እንዲጠፋ ማድረግ የበለጠ አስተማማኝ ነው።
UVC doesn't make any traces
ጨረሩ ምንም አይነት የኬሚካል ውጤቶች በአካባቢው ላይ አይተውም። ያ ደግሞ ለመንገደኞች የበለጠ ደህንነት እንዲሰማቸው የሚያደርግ ነው። ምክንያቱም በመቀመጫቸው ላይም ሆነ በየትኛውም ቦታ ምንም አይነት ኬሚካል የነከው ነገር አይኖርም።
አንድ ሮቦት የአውሮፕላኑን ሙሉ መተላለፊያ ከቫይረስ ነጻ ለማድረግ የሚወስድበት ጊዜ 13 ደቂቃ ብቻ ነው። ይሄ ደግሞ በስዊዘርላንድ ለሚንቀሳቀሰው ሄልቪክ አየር መንገድ ትልቅ ዜና እንደሆነ የአየር መንገዱ ቃል አቀባይ የሆኑት ሜህዲ ጌነን ይናገራሉ።
እንደ አየር መንገድ በአሁኑ ሰዓት የመንገደኞቻችንን አመኔታ ከመመለስ የበለጠ ነገር የለም። ስለዚህ መንገደኞቻችንና ሰራተኞቻችን አውሮፕላኑ አስተማማኝ ነው፣ ከቫይረስና ከባክቴሪያ የጸዳ ነው ብለው ካሰቡ እንደገና በአየር መጓዝ ይጀምራሉ።
የዩናይትድ ስቴትስ የምግብና መድኃኒት ቁጥጥር አስተዳደር እንደሚለው ኤሌክትሮማግኔቲክ ጨረር አየር፣ ውሃና ሌሎች የጠጣር ዕቃ የውጭ ክፍሎችን ከቫይረስ ማጽዳት ይችላል። ነገር ግን እንደ አቧራ ባሉ ቀላል ነገሮች በቀላሉ ሊሸፈን ይችላል። ዩቪያ በአሁኑ ሰዓት ይህን ስራ ማከናወን የሚችሉ 3 ሮቦቶች ያሉት ሲሆን አንደኛው ባለፈው ዓመት 75% እንቅስቃሴ ቀንሶበት በነበረው የዙሪክ አየር መንገድ ስራውን አሳይቷል። በአራሽ አረብሳዲ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ዘጋቢዎቻችንን እናመሰግናለን። አሁን ተከታዩ ቅንብር አፍሪካ ነክ ርዕሶች ይሆናል። በከፍተኛ ሁኔታ የታጠቁ የካሜሮን ፖሊሶች ለተከታታይ 2 ቀናት የተቃውሞ መሪዎችን ስብሰባ እንደበተኑ ታውቋል። የተቃውሞ መሪዎቹ የተሰበሰቡት ለ40 ዓመታት ያህል በስልጣን ላይ የቆዩት የ88 ዓመቱ የሀገሪቱ ፕሬዝዳንት ፖል ቢያን አገዛዝ በዲሞክራሲያዊ መንገድ መለወጥ ያስፈልጋል ያሏቸውን የለውጥ ሀሳቦችን ለማቅረብ ነበር ተብሏል። ከተቃውሞ መሪዎቹ ውስጥ ለሀገሪቱ በፕሬዝዳንትነት ተወዳድረው የነበሩ 3 ፖለቲከኞች ይገኙበታል። የስብሰባው መበተን ለዚህን ያህል ጊዜ በስልጣን ላይ ለመቆየት ከአፍሪካ ሁለተኛው ከሆኑት ፕሬዝዳንት ሰላማዊ ሽግግር ለማድረግ እንዲቻል የተደረገውን ሙከራ እንደሚያሰናክልም የተቃውሞ መሪዎቹ መናገራቸውን የአሜሪካ ድምጽ ዘጋቢ ሞኪ ኤድዊን ኪንዴዜካ ከያውንዴ በላከው ዘገባ ጠቅሷል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች እንደዚህ ታቀርባለች።
ሰባት የተቃውሞ መሪዎች ባለፈው ረቡዕ በያውንዴ ያደረጉት ስብሰባ በፖሊሶች የተበተነው የምርጫ ሂደቱን ለረጅም ጊዜ ስልጣን ላይ ከቆዩት ፕሬዚደንት ቁጥጥር ስር ለመፈልቀቅ ሲሉ የለውጥ ሀሳቦችን ለማቅረብ በሞከሩበት ወቅት በግዴታ ከስብሰባ ቦታ እንዲወጡ መደረጉን ገልጸዋል። ባለፈው ቅዳሜ ስለ ጉዳዩ ኦፊሴላዊ መግለጫ አውጥተዋል። ከስብሰባው ተሳታፊዎች አንዱ ፕሪንስ ማይክል ንጉሴ ኤኮሶ ናቸው። የተቃዋሚው የተባበረ ሶሻሊስት ዲሞክራቲክ ፓርቲ ፕሬዚደንት ናቸው። በስብሰባው የተሳተፉት ስለ ምርጫ ማጭበርበር ክስ ከተነሳ በኋላ ውጥረቱን ለማርገብ ይቻል ይሆናል የሚል ተስፋ በማሳደራቸው እንደሆነ ተናግረዋል። የተቃውሞ መሪዎች እንደሚሉት በድህረ ምርጫው ውጥረት የሰፈነው ምርጫው ለብያው ገዢ ፓርቲ የካሜሩን ህዝባዊ ዲሞክራሲያዊ ንቅናቄ በሚያመች መንገድ ተጭበርብሯል የሚል ክስ ከተሰማ በኋላ ነው።
It was a need for us, the political leaders, to see that the electoral code resembles the aspirations of Cameroonians in general.
ለኛ ለፖለቲካ መሪዎቹ የምርጫ ህግ ከአጠቃላይ የካሜሩን ህዝብ ፍላጎትና ምኞት ጋር ይመጣጠን እንደሆነ ማየት ያስፈልገን ነበር። ዲሞክራሲ በማይተገበርበት አገር ነው የምንኖረው። መንግስት የፖለቲካ መሪዎች እንዲሰበሰቡ አይፈልግም። ፖሊሶች ደግሞ ምንጊዜም ቢሆን ስብሰባዎችን ከመበተን ወደኋላ አይሉም። በተጨማሪም ሀቀኛ ዲሞክራሲ እንዳይኖር እንቅፋት የሚሆነው ምንድነው ስለሚለው ጉዳይ መወያየት ግድ ይለን ነበር። ከዚያም እንግዲህ ተቃዋሚ ፓርቲዎቹ ስለ አንዳንዶቹ ዋና ዋና ነጥቦች ለመወያየት ምክንያታዊ የሆነ መድረክ ስለመመስረት ጉዳይ እንዲነጋገሩ ነበር አላማው።
ፖሊሶች በስብሰባው አዳራሽ ገብተው ስብሰባው ወዲያውኑ እንዲያቆም ሲያዙ የተቃውሞ መሪዎቹ በሰላም በመውጣታቸው ድብደባንና የጭካኔ ተግባሮችን ለማስወገድ መቻሉን ይኮሶ ተናግረዋል። መንግስት በበኩሉ የተቃውሞ መሪዎቹ ስብሰባ እንዲቋረጥ ያዘዝኩት የካሜሩን ህግ በሚያዘው መሰረት የመሰብሰብ ፈቃድ ስላልያዙ ነው ይላል። በስብሰባው ከተገኙት መካከል ሁለቱ ከሁለት ዓመታት በፊት ጥቅምት ወር ላይ ለፕሬዝዳንትነት ተወዳድረው የተሸነፉ ናቸው። ፕሬዝዳንታዊ ምርጫውን አሸንፌ ነበር፣ ነገር ግን ብያ ድሌን ሰረቀ የሚሉት ሞሪስ ካምቶ የተቃዋሚዎቹን ስብሰባ የማቋረጡ ተግባር በዲሞክራሲያዊ ሂደት ላይ የሚፈጸም ሌላ በደል ነው ብለዋል። ካፕራል ሊቢ የተባሉ የብሔራዊ እርቅ ተቃዋሚ ፓርቲ ተወካይ የምክር ቤት አባል ለሀገሪቱ ፕሬዝደንትነት ተወዳድረው ነበር። ጃሽዋ ኦሲህም የሶሻል ዲሞክራቲክ ፓርቲ ምክትል ፕሬዝደንት ሲሆኑ እሳቸውም ለፕሬዝዳንትነት ተወዳድረው ነበር። ሁለቱም ፖለቲከኞች ታዲያ ስብሰባው እንዳይካሄድ መከልከል በዲሞክራሲ ላይ ሌላ በደል መፈጸም ነው ብለዋል። የካሜሩን የከፍተኛ ትምህርት ሚኒስትር ጃክ ፌም እንዶንጎ በበኩላቸው በአሁኑ ወቅት በምርጫ ህግ ላይ ለውጥ ማድረግ አያስፈልግም ይላሉ። የካሜሩን ህዝብ ከሁለት ዓመታት ተኩል በፊት በተካሄደው ፕሬዝዳንታዊ ምርጫ 71% ድምፁን ለፖል ቢያ ሰጥቷል ነው ያሉት። ይህም ከሁሉም የቢያ ፖሊሲዎችና ህጎች ጋር እንደሚስማማ ያመለክታል ብለዋል። ህዝቡ ፖል ቢያ ለምርጫው ሲወዳደሩ የገቧቸውን ቃሎች በመፈጸም ላይ እንዲያተኩሩ ነው የሚፈልገው ይላሉ እንዶንጎ። እንዶንጎ አያይዘውም የፖለቲካ ፓርቲዎቹ እንዲለወጥ የሚፈልጉት ህግ ካለ ምክር ቤቱ አስፈላጊ ሆኖ ካገኘው እንዲመለከተው ለማቅረብ ይችላሉ ብለዋል። ማሞን እንጆያ በካሜሩን መልካም አስተዳደር እንዲኖር ከሚታገሉት የሲቪል ህብረተሰብ ቡድኖች አባላት መካከል አንዱ ናቸው። ማንኛውም ከተቃዋሚዎች የሚቀርብ የምርጫ ህግ እንዲለወጥ የሚጠይቅ ሀሳብ በብያ ቁጥጥር ስር በሆነው ምክር ቤት ያሉት አባላት የድምፅ ብዛት እንደሚወድቅ እንጆያ ያስረዳሉ። ቢያና የካሜሩን ህዝባዊ ዲሞክራሲያዊ ንቅናቄ ፓርቲያቸው እንደ አውሮፓ አቆጣጠር በ1985 ዓ.ም ሲመሰረት ለሀገሪቱ ህዝብ የተናገሩትን ፖሊሲና እሴት ትተዋል ይላሉ እንጆያ። ቢያና ፓርቲያቸው የምርጫ ማጭበርበርንና የመንግስት ገንዘብ ምዝበራን ሊያቆሙ የሚችሉ ህጎች እንዲወጡ ለማድረግ ዝግጁ አይደሉም ብለዋል ማይሙን እንጆያ። የ88 ዓመት ዕድሜ የሆኑት ቢያ ከ40 ዓመታት በላይ ለሆነ ጊዜ በስልጣን ቆይተዋል። ለ7 ዓመታት ያህል በጠቅላይ ሚኒስትርነት፣ ለ38 ዓመታት ያህል ደግሞ በፕሬዝደንትነት። እንደ አውሮፓ አቆጣጠር በ2008 ዓ.ም በስልጣን የመቆየት ገደቡን ከህገ መንግስቱ እንዲሰረዝ በማድረግ ለተወሰነ ጊዜ በስልጣን ላይ እንዲቆዩ አስችሏቸዋል። በሀገሪቱ የተደረጉትን ምርጫዎች ሁሉ አሸንፈዋል። ተቃዋሚዎቹ ግን ቢያ የምርጫውን ህግ ለእሳቸውና ለፓርቲያቸው በሚያመች መንገድ ቀይሰውታል በማለት ሁሌም ሲቃወሙት ቆይተዋል። ቢያ ለረጅም ጊዜ በስልጣን ላይ ለመቆየት ሁለተኛው የአፍሪካ መሪ ሆነዋል። የጎረቤታቸው ሀገር ኢኳቶሪያል ጊኒ መሪ ኦቢያንግ ንጉዌማ እንደ አውሮፓ አቆጣጠር ከ1979 ዓ.ም አንስቶ በስልጣን ላይ ቆይተዋል። አዲሱ የቢያ የስልጣን ጊዜ ሲያበቃ 93 ዓመት ዕድሜ ይሆናቸዋል። በከባድ የታጠቁ የካሜሩን ፖሊሶች ለተከታታይ ሁለት ቀናት የተቃውሞ መሪዎችን ስብሰባ ስለመበተናቸው የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ የዛሬ የመጨረሻ መሰናዷችን ስፖርት ነው። ለዝግጅቱ ከሀብታሙ ስዩም ጋር ልተዋችሁ።
ያለፈው ሳምንት ለኢትዮጵያን የእግር ኳስ አፍቃሪያን ደስታን ሰጥቶ አልፏል። ከስምንት ዓመታት በኋላ ሀገሪቱ ዳግም ወደ አህጉራዊው ትልቅ የእግር ኳስ ፉክክር የአፍሪካ እግር ኳስ ዋንጫ ተመልሳለች። ማክሰኞ ዕለት አቢጃን ላይ በነበረው ጨዋታ በኮትዲቯር 3-1 የተሸነፈችው ኢትዮጵያ ቀደም ባሉት ጨዋታዎች ባስመዘገበቻቸው ድሎች ተደግፋ ያለችበት ምድብ ኬ ሁለተኛ አላፊ አገር ሆናለች። በተመሳሳይ ቀን ቶማሲና ላይ የተገናኙት ኒጀርና ማደጋስካር ካለ ግብ አቻ መውጣታቸው ኢትዮጵያ በ9 ነጥብ ወደ 33ኛው የአፍሪካ ዋንጫ እንድታልፍ አግዟታል። በአውሮፓውያኑ አቆጣጠር በመጪው ዓመት ጥር ላይ ካሜሮን ያውንዴ በሚስተናገደው አህጉራዊ ፉክክር ላይ 24 ቡድኖች ይሳተፋሉ። ከአፍሪካ ዋንጫ መስራች ሀገራት መካከል አንዷ የሆነችው ኢትዮጵያ በአውሮፓውያን አቆጣጠር በ1962 ዓ.ም ዋንጫ አንስታለች። በተከተሉት ዓመታት የቀደመ ብቃቷን ማስመለስ ያልቻለችው ኢትዮጵያ በአውሮፓውያኑ 1982 ሊቢያ ላይ ከተካሄደው 13ኛው የአፍሪካ ዋንጫ በኋላ ዳግም ወደ ውድድሩ መመለስ የቻለችው ከ36 ዓመት በኋላ የዛሬ 8 ዓመት በደቡብ አፍሪካ በተደረገው 29ኛው የአፍሪካ ዋንጫ ውድድር ነበረ። ከ8 ዓመታት በኋላ ቡድኑ ዳግም ወደ ውድድር መመለሱ ያስፈነደቃቸው የእግር ኳስ አፍቃሪያን ደስታቸውን በዋና ከተማዋ አዲስ አበባ ሲገልጹ ታይተዋል። ኬንያዊቷ ሩት ቺፔንግቴች የዓለም ግማሽ ማራቶን ክብረ ወሰንን መስበሯ ታውቋል። ቱርክ ውስጥ በተደረገው የኢስታንቡል ግማሽ ማራቶን ላይ ድሉን ያስመዘገበችው ሩት የገባችበት ሰዓት 1:04:02 ነው። ይህ ሰዓት ከቀደመው ክብረ ወሰን በ29 ሰከንድ የተሻለ ነው። የ26 ዓመቷን የሁለት ጊዜ የውድድር ባለድል በ38 ሰከንዶች ዘግይታ ተከትላት የገባችው ኢትዮጵያዊቷ የዓለም ዘርፍ የኋላው ናት። ሌላኛዋ ሁለት ጊዜ የ5000 ሜትር የዓለም ቻምፒዮን ሄለን ኦቤሬ ከኬንያ በውድድሩ ሶስተኛ ወጥታለች። ዘገባው የሮይተርስ ነው። ደቡብ ኮሪያ በ2030 የአውሮፓውያን ዘመን የሚደረገውን ኦሎምፒክ ከሰሜን ኮሪያ ጋር ተባብራ ለማዘጋጀት ያላትን ፍላጎት ለዓለም አቀፉ የኦሎምፒክ ኮሚቴ አስታውቃለች። በ2018 የደቡብ ኮሪያው መሪ ሙን ጂን ኢን እና የሰሜን ኮሪያው ኪም ጁን ኡን በጋራ ኦሎምፒክን ለማዘጋጀት መስማማታቸው ይታወሳል። ሮይተርስ እንደዘገበው በሶልና ፒንግያንግ ትብብር እንዲዘጋጅ የታሰበው ስፖርታዊ እቅድ ከድንበር ወዲያ ወደ መጻኤው ዘመን የሚል መርህ እንዳለው ተነግሯል። ዓለም አቀፉ የኦሎምፒክ ኮሚቴ አንድ የአውስትራሊያ ከተማን በተጣማሪ አዘጋጅነት መጠቆሙ ይታወሳል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።